voice of America.
Yeh, ya America dims radio tabiano. ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከግንቦት 8 2013 ዓመተ ምህረት ዝግጅት ጋር ሰለሞን አባተ ነኝ ምሽቱ አስተናጋጃችሁ። ለመጪው ምርጫ የዜጎች ተሳትፎ የተቀዛቀዘ ሆኖ መታየቱ ይሰማል።
ካለምንም ምርጫ ከሌለበት የይስሙላ ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያቺን ምርጫ አስተካክሎ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል። ጥቂት ተወካዮች ምክር ቤት ከገቡ ቢያንስ ሲከራከሩ ማየት ይቻላል።
የመብቶችና ዴሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉን ይዘናል። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ዛሬ እሁድ የእስራኤል አየር ኃይል ጋዛ ላይ ባደረገው የአየር ድብደባ 33 ሰዎች መገደላቸውን፣ ከነኚህም ውስጥ 8 ህጻናት መሆናቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀ። በእስራኤልና በሐማስ መካከል ባለፈው ሳምንት አዲስ ዙር ግጭት ከተቀሰቀሰበት ጊዜ አንስቶ ባደረሰው ጉዳት ያሁኑ የከፋው ነው ተብሏል። ሰባተኛ ቀኑን ባስቆጠረው በዚህ ግጭት እስራኤል ዛሬ ማለዳ ላይ ጋዛ ውስጥ የሚገኘውን የከፍተኛውን የሐማስ መሪ የሃያ አልሲንዋርን መኖሪያ ቤትም በቦምብ መምታቷ ተዘግቧል። በጊዜው ሲንዋር ከመኖሪያ ቤቱ ይኑር አይኑር ግን አልታወቀም። የአሶሺየትድ ፕሬስ ዘገባ እንዳመለከተው ግን ከተቀሩት የቡድኑ ከፍተኛ አመራሮች ጋር በመሆን ከሌላ ስፍራ ሳይሸሸግ አልቀረም። ይህ እንዲህ እንዳለ እስራኤል በፍልስጤም ታጣቂዎች ላይ የተነጣጠሩ የእስራኤል አየር ኃይል ከፍተኛ የጦር መሳሪያ ጥቃቶች እንዳስፈላጊነቱ ይቀጥላሉ ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት መናገራቸው ተዘግቧል። ኔታንያሁ አክለውም መደበቅ አትችሉም፣ ከመሬት በላይ የሚሆን ከመሬት በታች ማንም አይነካ አይደለም ሲሉ ጋዛ ለሚገኙ የሐማስ አመራሮች መናገራቸውም ታውቋል። የዩናይትድ ስቴትሱን ፕሬዚዳንት ጆ ባይደንንና ሌሎች የዓለም መሪዎችን ላደረጉላቸው ድጋፍ አመስግነዋል። ባይደን በትላንትናው ዕለት ስልክ ደውለው ኔታንያሁን ማነጋገራቸውና ሐማስ ወደ እስራኤል የሚተኩሰውን የሮኬት ጥቃት ማውገዛቸውን ገልጠዋል። እስራኤል ከሐማስና ከሌሎች አሸባሪ ቡድኖች ከሚያደርሱባት ጥቃት ራሷን የመከላከል መብቷን እንደሚደግፉ ማረጋግጠዋል። ባይደን በተጨማሪም ከፍልስጤሙ ፕሬዚዳንት መሐሙድ አባስ ጋር በስልክ መነጋገራቸውን፣ ይህም የፕሬዝዳንትነት የስልጣን መንበራቸውን ከተረከቡበት ካለፈው ጥር ወር አንስቶ ለመጀመሪያ ጊዜ ያደረጉት መሆኑ ታውቋል። ሐማስ ወደ እስራኤል ሮኬት ማስወንጨፉን እንዲያስቆም አሳስቦ የሁለቱ ወገኖች ግጭት ይቆም ዘንድ አገራቸው ዲፕሎማሲያዊ ጥረቷን እንደምትቀጥል ተናግረዋል። ባይደን በተጨማሪም ለእስራኤልና ለፍልስጤማውያን ግጭት ፍትሐዊና ዘላቂ መፍትሄ ከሁሉ የተሻለ ያሉትን ሁለቱ ሉዓላዊ አገሮች በሰላም የሚኖሩበት በድርድር የሚደረስ ስምምነት ለማሳካት ያላቸውን ቁርጠኝነት አጽንኦት ሰጥተው ተናግረዋል። በሌላ ተያያዥ ዜና ከዋይት ሀውስ የወጣ የጽሑፍ መግለጫ እንዳመለከተው የዩናይትድ ስቴትሱ ፕሬዚዳንት በግጭቱ አካባቢ የጋዜጠኞች ደህንነት እንዳሳሰባቸውና አስፈላጊው ጥበቃ እንዲረጋገጥም አሳስበዋል። በተያያዘ ዜና በሺዎች የተቆጠሩ ትዕይንተ ህዝብ አድራጊዎች ፍልስጤማውያንን በመደገፍ ትላንት በበርካታ የአውሮፓ ከተሞችና በሌሎችም የዓለም ክፍሎች አደባባይ ወጥተዋል። ፓሪስ ላይ የጸረ ሴማዊ ጥቃቶችና ትንኮሳዎችን በመፍራት እገዳ ቢጣልም እገዳውን ቸል ብሎ የወጡ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝና በኃይል የሚወነጨፍ መበተኛ ተጠቅሟል። በሎንዶን በሺዎች የሚቆጠሩ የብሪታንያ መንግስት የእስራኤልን ወታደራዊ ዘመቻ ለማስቆም ጣልቃ እንዲገባ ጥሪ በማቅረብ በከተማዋ መሀል ሰልፍ አካሂደዋል። በሮምም ከማጆሬ ሐይቅ ዳርቻ ከሚገኘው ታላቁ የቅድስት ማርያም ቤተክርስቲያን ደጃፍ የተሰበሰቡ የፍልስጤማውያን ባንዲራ ያነገቡ በመቶች የተቆጠሩ ሰልፈኞች ፍልስጤምን ለመደገፍ ሙስሊም መሆን የለብህም፣ ሰው ብቻ ነው መሆን ያለብህ የሚሉና የመሳሰሉ መፈክሮችን ሲያሰሙ ተስተውለዋል። በጀርመንም በተለያዩ ከተሞች መሰል ሰልፎች ተካሂደዋል። በሌላ ተዛማች ዜና በሺዎች የተቆጠሩ የፍልስጤማውያን ደጋፊዎች ትላንት በሰሜን አሜሪካም በተለያዩ ከተሞች እስራኤል በጋዛ ሰርጥ የምታደርገው ጥቃት እንዲቆም ጥሪ ያደረጉባቸውን ሰላማዊ ሰልፎች አካሂደዋል። ለፍልስጤማውያኑ አጋር መሆናቸውንም ለማሳየት ኒውዮርክን፣ ቦስተንን፣ ዋሽንግተንን፣ ሞንትሪያልንና ድርቦንን እንዲሁም ሽጋንን ጨምሮ በተለያዩ ከተሞች በተካሄዱ ሰልፎች የእስራኤል ቅኝ አገዛዝ ያብቃና ነጻነት ለጋዛ የሚሉ መፈክሮች ተሰምተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በአፍጋኒስታን የኢድ አልፈጥርን በዓል ለማክበር በመንግስት የጸጥታ ኃይሎችና በታሊባን ሸማቂዎች መካከል የተደረሰው የሶስት ቀናት የተኩስ አቁም ስምምነት አውቅቶ ዛሬ ማለዳ ላይ ውጊያ ማገርሸቱ ተገለጠ። የአፍጋኒስታን ጦር ሰራዊት ከደቡባዊቱ የሄልማንድ አውራጃ ዋና ከተማ ላሽካርጋህ አቅራቢያ በሚገኙ ወረዳዎች የሸማቂዎችን ኃይሎች ለማጥራትና የጸረ ሽብር እንቅስቃሴ መጀመሩን አረጋግጧል። በዚህም ዘመቻ የቡድኑን አንድ አዛዥ ጨምሮ 20 የታሊባን ጀሌዎችን ገድያለሁ ብሏል። የአፍጋኑ ፕሬዚዳንት አሽራፍ ጋኒ ድህረ የተኩስ አቁም ስምምነቶችን በሚመለከቱ ጉዳዮች ላይ ለመወያየት ትላንት ቅዳሜ ማምሻው ላይ በቪዲዮ አማካኝነት የሚካሄድ ጉባኤ ከወታደራዊ አዛዦቻቸው ጋር አድርገው ነበር። በመጨረሻም የአሜሪካ እስላማዊ ግንኙነቶች ምክር ቤት የተባለው ቡድን እስራኤል ጋዛ ውስጥ በፍልስጤማውያን ላይ እየፈጸመች ያለችው በእጅጉ የሚያሳዝንና የሚያውቅ ያለውን የሰብአዊ መብት ጥሰት አስመልክቶ የባይደንን አስተዳደር ምላሽ በመቃወም በዋይት ሀውስ የኢድ የራት ግብዣ እንደማይሳተፍ አስታወቀ። ከዚህ ቀደም ብሎም በርካታ የዩናይት ስቴትስ የእስልምና ተቋማት ይህንኑ የባይደን አስተዳደር እስራኤልን በመደገፍ ወሰደ ያሉትን አቋም በመቃወም በግብዣው እንደማይገኙ ይፋ አድርገዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
አመሰግናለሁ አሉላን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 8 2013 ዓ.ም ምሽት ፕሮግራም ነው።
እናቴ ተቸግራብኝ፣ ተርባብኝ፣ ተጠምታብኝ ማለት እሷ የሴት ወንዶና ያሳደገችኝ እና በችግር በቀን ስራ ባሪን ላይ ዛ 10 ፎቅ 12 ፎቅ የምትወጣ ጀግና ነች። እኔ ደግሞ እሷ ልጅ ነኝ፣ ምን ይዤላት ነው የምመጣው የሚለው ውስጥ ሽማንገበሽ ነው የምትሄጂው።
ቁም ነገሩን በዚህ ምሽት ትሰማላችሁ። ስለን ጉዳይም እንነጋገራለን።
እዛ ላይ ከነበረው ውድድር ከአፍሪካ ከተመረጡት 46 አንዱ መሆን ችያለሁ። ከኢትዮጵያ በእርግጥ ብቸኛው ነኝ።
ዮናታን በቀለ የሽኪታ ድርጅት መስራች ነው። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንመጣለን። ስለ መጪው ምርጫና የመራጭ ቃል የዜጎች በምርጫ የመሳተፍ ፍላጎት ተነሳሽነት እንደተጠበቀው አይደለም ይላሉ የፖለቲካ ምሁራን። ብሔራዊ ምርጫ ቦርድ ትናንት ባወጣው መረጃ የመራጭ ምዝገባ ጊዜ ከትናንት በስቲያ ምሽት ላይ ሲያበቃ በ46,088 ጣቢያዎች 36,245,444 መራጭ መመዝገቡን አስታውቋል። ከፍተኛ የሆነ ተሳትፎ የሚጠበቅባቸው እንደ አማራ ክልል ባሉ አካባቢዎች የምርጫ ካርድ ለመውሰድ የጠነከረ መገፋፋት አለመታየቱን ምርጫ ቦርድ ቀደም ሲል ተናግሮ ነበር። ከዚህ በመነሳት ኤደን ገረመው የመብቶችና ዴሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተርን አቶ በፍቃዱ ኃይሉን በቅርቡ አነጋግራ ነበር። ከዜጎች ተሳትፎ እንነሳ።
እንግዲህ የምርጫ ሂደቱ በጣም የተጠበቀ ነበረ ከሁለት ዓመት በፊት። ነገር ግን የተሟሟቀ ሁኔታ አይታይም። መጀመሪያ ሲባል የነበረው ፓርቲዎች ቅስቀሳ ሲጀምር፣ የቴሌቪዥን ክርክር ሲጀምር ነበር ሲባል የነበረው። ክርክሮቹ ራሱ የመጀመሪያዎቹ አንድ ሁለት ክርክሮች ሲካሄዱ የጦፉ ውይይቶች የሚመስሉ የጦፉም ማለት ምናልባት የተጋነነ ሊሆን ይችላል። ግን ከዛ በኋላ ያሉትን እንደውም ክርክሮች ያለመመልከት ሁላ አዝማሚያ በብዙሀን ዘንድ እየታየ ነው እና ምርጫው የተለየ ነው። ምንም ተወደደም ተጠላ በጣም የተለየ ምርጫ የዛን ያህል እሱን የሚመጥን አቴንሽን ማግኘት አልቻለ። ምናልባትም ሰዎች ተስፋቸው ተመናምኗል ብዬ ነው የምገምተው።
በዚህኛው ምርጫ የዜጎች ተሳትፎ መቀዛቀዙ ምክንያቱ ምንድን ነው ትላለህ?
ኢትዮጵያ ከዚህ በፊት በቅርብ ታሪኳ ውስጥ ኤክስፒሪየንስ አድርጋ የማታውቀውን አይነት የፖለቲካ ለውጥ እያስተናገደች ነው ያለችው እና በርካታ ግጭቶች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ ተከሳቱ ይገኛል። በዚህም ምክንያት ምርጫው መካሄድ የማይችልባቸው ክልሎች አሉ። ለምሳሌ ትግራይ በምርጫው ምክንያትም ግጭት የተቀሰቀሰባቸው ቦታዎች አሉ። በአፋርና በሶማሊያ ድንበር ላይ ለምሳሌ የምርጫ የመራጮች ምዝገባ ሂደቱ ከፍተኛ የሆነ ኢሬጉላሪቲ ወይም ያልተለመደ አሰራር የተስተዋለበትም አለ። ለምሳሌ 7 የምርጫ ኢንስቲትዩሽኖች ምርጫ ቦርድ ራሱ ሰስፔንድ ያደረገው በዚህ ነው። እንደዚህ አይነት ነገሮች አሉ ማለት ነው። ቤንሻንጉል ያለው ግጭት ከእንደገና እየጠፉ የሚወጡት ይሄ ሰሜን ሸዋና ደቡብ ወሎ አካባቢ ያለው ግጭት፣ ወለጋ፣ ምዕራብ ኦሮሚያ ላይ ያለው ግጭት፣ እነዚህ ሁሉ ነገሮች ከምርጫ የበለጠ አንገብጋቢ ጉዳዮች መጣበት ዜጎች ማለት ነው የመኖርና ያለመኖር ህልውና ስጋት ላይ ገብተዋል። እና ምርጫው ደግሞ ግጭቶች ባሉበት ሁኔታ ውስጥ መካሄዱ እና የፖለቲካ ሽኩቻው ማራገቡ የበለጠ የደህንነት ስጋት ውስጥ ሊከተል ይችላል ብለው አቮይድ የማድረግ ነገር አንደኛ ይሄ። ሁለተኛው ደግሞ በፊት ሲታሰብ የነበረው የዛሬ 3 ዓመት አካባቢ ሲታሰብ የነበረው እና ጠበቅ የነበረው ነገር ቀርቶ አሁን አሸናፊው ከሞላ ጎደል ታውቋል። በዋነኝነት ትልቅ ወንበር ሊያገኝ የሚችለው ብልጽግና ፓርቲ ወይም ገዢው ፓርቲ ነው። ውጤቱ የታወቀ ምርጫ ሆነ እንደባለፉት ምርጫዎች የሚል ፍረስትሬሽን አለ። በሌላ በኩል ደግሞ በተለይ ደግሞ እንደ ኦሮሚያ ያሉ ህዝባዊ ቅቡልነት ያላቸው ተቃዋሚዎች ምርጫውን አንሳተፍም ብለው ግፊት ተደርጎብናል ብለው ወጥተዋል። የነሱ መውጣት የነሱ ደጋፊዎችን ምርጫው ላይ ኢንተረስት እንዳይኖራቸው ያደርጋል። እንዲሁም ካምፔን ያደርጋሉ። ምርጫው ክልል መካሄድ የለበትም ብለው የሚያስቡም ይኖራሉ። እዛ ላይ ደግሞ ትንሽዬ ኢንስቲቱሽናል ለውጥም ስላለ ከዚህ በፊት ካድሬዎች ነበሩ ሙስሊም አስፈጻሚዎች እና በየቤቱ እየሄዱ እየቆሰቆሱ በጉልበት ውጡ እያሉ ምናምን ያደርጉ የነበረው አሁን ምርጫ ቦርድ ራሱ ኢንዲፔንደንትሊ ሪክሩት ያደረጋቸው ሰዎች ስለሚበዙ ያቀረና ዲሞክራቲክ የሆኑ ሀገሮች ውስጥ ህዝቡ ካልተጎተጎተ አይወጣም አይደል? ልክ ማለት እንደ ትራምፕ ባይደን አይነት በጣም የጦዘ ነገር ካልገጠመ እንደዚህ አይነትም ትንሽዬ ፋክተር አለችው። እነዚህ ሁሉ ተደራርበው ነው ያቀዛቀዘው ብዬ ገምታለሁ።
የደህንነት ስጋት ነው የአሸናፊው መታወቅ ወይም የተበላ ቁብ መሆንን ከጠቀስካቸው ነገሮች መካከል ናቸው። እና እነዚህ ነገሮች እንደውም የዜጎችን ተሳትፎ በተለይ ይሄ የደህንነት ስጋት የሚለው ሁኔታ የዜጎችን ተሳትፎ መጨመር አልነበረበትም ወይ? ዜጎች በድምጻቸው ቢያንስ ይሄንን መርጬ የተሻለ ነገር ይመጣልኛል የሚል ተስፋ የሚያመጣና እንዲመርጡ የሚያነሳሳ ሚና አልነበራቸውም ወይ? እሱ እንዴት ታየዋለህ?
እንግዲህ ምርጫ የአንድ ጊዜ የሚደረግ አይደለም። አጠቃላይ የፖለቲካ ሂደቶቹ የራሳቸው አበርክቶ አላቸው። አሁን በሚከሰተው ነገር ላይ ማለት ነው። ለምሳሌ ኦሮሚያ ክልል ውስጥ ተቀናቃኞቹ በቃ ከአቅማችን በላይ ሆኗል፣ አባሎቻችን ታስረዋል፣ ቢሮቻችን ተዘግተዋል ብለው ሲወጡ 180 ወንበር ዝም ብሎ በቃ ያለ ተቀናቃኝ ቀርተዋል ማለት ነው። ይህንን መራጮች በገፍ ቢወጡ ምንም ሊቀይሩት የሚችሉት ነገር አይደለም ማለት ነው። እና ስለዚህ አሁን እየጠየቁ ያሉት በቃ ድርድር ነው እንጂ ከዚህ በኋላ ምርጫ አንልም አይነት ነገር ነው እየተባለ ያለው። ስለዚህ መራጮች በመውጣታቸው ብቻ ሊቀይሩት የሚችሉት ነገር አይደለም። የደህንነት ስጋቱም ቢሆን እንደውም ያባብስብናል ነው። በዚህ የደህንነት ስጋት ውስጥ ምርጫ ቅንጦት ነው ነው እያሉ ያሉት ሰዎች። በዛ ላይ በኢትዮጵያ ታሪክ በምርጫ መንግስት ተቀይሮ ስለማያውቅ ተስፋ ለማድረግም ልምድ ይጠይቃል ብዬ ገምታለሁ። መራጩ ራሱ ቢመርጥ ጥሩ ነው። አንገብጋቢ መስሎ ከታየውና በድምፄ በካርዴ ለውጥ አመጣለሁ ብሎ ካመነ እንትን ይላል። አሁን ዋናው ኢምፖርታንት ነገር ዜጎች በካርዴ ለውጥ አመጣለሁ ብለው እያመኑ አይደለም።
ቅድም እንግዲህ በምርጫ የተቀየረ መንግስት ኢትዮጵያ ውስጥ የለም ብለሃል እና ምርጫ በአንድ ጊዜ መንግስት መቀየርን ላያመጣ ይችላል። ግን ተቃዋሚ ፓርቲዎች ወይም ደግሞ የህዝብ ድምጽ የያዙ ፓርቲዎች በአነስተኛ ቁጥር ፓርላማ መግባታቸው ግን ጥቅም ይኖረዋል እና ከእሱ አኳያ ዜጎች መምረጣቸው ያለውን ጥቅም እስቲ አያይዘህ ንገረኝ።
እሱማ ካለምንም ምርጫ ምርጫ ከሌለበት እንትን የስሙላ ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያችን ምርጫ አስታኮ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል። ጥቂት ተወካዮች ምክር ቤት ከገቡ ቢያንስ ሲከራከሩ ማየት ይቻላል ማለት ነው። እነዚህ ጥቅሞች አሉት። ህግ ማውጣቱ ላይ የእውነተኛ ተጽዕኖ ማሳረፍ ባይችሉም መቀየር ባይችሉም ማለት ነው። ዲሞክራሲ መለማመጃ ራሱ ሂደቱ ከዚህ አንጻር ያስፈልጋል ዜጎችን በንቃት መሳተፍ አለባቸው። ተስፋ መቁረጥ የለባቸውም። ብዙ ሲስተሞች ውስጥ እንደዚህ አይነት ነገር ነበረ። በዚህ ውስጥ አልፈው ነው መጨረሻ እንትን ያሉት። እሱ ዲቤቴብል አይመስለኝም። ዜጎችም የሚጠፋቸው አይመስለኝም። ነገር ግን በምርጫ ሰበብ እኛ ሆ ብለን ብንወጣ በምርጫ ሰበብ ሌላ ግጭት ሊመጣ ነው እና ማንም ፕሮቴክት የሚያደርገን የለም። የደህንነት ከፍተኛ ስጋት ላይ ነው ያለ ነው። ስለዚህ ለውጥ ለማያመጣ ለምን ግጭት እናባብሳለን የሚል እንደውም ሪዘርቬሽን ማለት ነው። መጪው ግጭት ላለማበረከት ነው እየተጠነቀቁ ያሉት። ብዙ ሰው ሰማ እኔ ሰላም ነው የምፈልገው ነው ጀምረህ እዛ ላይ መስተካከል አለበት። ተስፋ የሚሰጥ እና ፍርሃትን የሚቀርፍ ዲያሎግም ያስፈልጋል።
ይህንን ምርጫ ጥቂት ሳምንታት የቀሩበት እድሜ ላይ ቆመን ነው ይህንን ውይይት እያደረግን ያለ ነው እና ከዚህ አንጻር አሁን ላይ ምን መደረግ ይችላል? በባለድርሻ አካላት ከፓርቲዎች ሊሆን ይችላል፣ ከምርጫ ቦርድ ወይም ደግሞ እንደዚሁም ደግሞ ከሲቪል ማህበራትም ቢሆን ምን ማድረግ ይቻላል?
ምልሽ አሁን መራጮች ምዝገባ ገሚሱ ጋር ተጠናቋል። ገሚሱን የቀረው ሶ ስቲል የቀሩት ጋር ቻለ መጠን ከፍተኛ የማነቃቃት ስራዎችንና የሴኪሪቲ ዋስትና ዜጎች ያሏቸውን አማራጮች እንዲያውቁና የሚጭበረበር እንኳን ቢሆን የሚተካበት ሰላማዊ መንገድ እንዳለ ማሳወቅ፣ ግንዛቤ መጨመርና ኢንተረስት መጨመርን እንትን ይላል። ግን አይ ቲንክ ኢትስ ቱ ሌት። እኔ በግሌ ብትጠይቅኝ ተስፋ ቆርጫለሁ። ምርጫው ኦፍኮርስ ያስፈልጋል። እኔ የምደራደርበት ነገር አይደለም። ግን ቀደም ብዬ ከምንም ምርጫ የይስሙላ ምርጫ ይሻለኛል። ሌላ አማራጭ አለ ብዬም አላምንም። ብዙ ሰዎች የተለያዩ አማራጮችን ፕሮፖዝ ያደርጉ ሰማለሁ። አንዳቸውም ያስኬዳሉ ብዬ አላምንም። ይሄ ብሔራዊ መግባባት ምርጫ እየተካሄደም ሊደረግ የሚችል ነገር ነው ብዬ ነው የማምነው። ምርጫ ከተደረገም በኋላ በቀጣይነት የአንድ ጊዜ የአንድ ቀንም ጉዳይ አይደለም። ምርጫ አማራጭ የሌለው ነገር ስለሆነ ግዴታ መካሄድ አለበት። ነገር ግን ኢትዮጵያ አሁን ባለንበት በጣም የተርመጠመጠ እና አሳሳቢ የፖለቲካ ሁኔታ ውስጥ ምርጫው ፋይዳ ያለው ለውጥ አያመጣም እና ኤክስፔክቴሽኑን ሰዎች የሚጠብቁትን ነገር ራሱ አላግባብ በጣም ከፍ ማድረግ ከድህረ ምርጫው ላይ ወደ ሌላ ቀውስ ሊመራ ይችላል። የ97 ምርጫ ላይ የተከሰተው ያ ነው ማለት ይቻላል። በከፊል ሊገኝ የሚችለው ይታወቃል። ከዚሁ ፓርቲ ወይ ብዙ ድምፅ ያሸንፋል ያገኛል፣ ወይም በጣምራ ሊመራ የሚችልበት እድል ያገኛል ብዬ አስባለሁ። ግን ካለፉት ሁለት ምርጫዎች የተሻለ ብዙ ወኪሎች ሊኖሩ ይችላሉ ህዝብ ተወካዮች ምክር ቤቱ። ስለዚህ ክርክር ያለበት ምክር ቤት ይኖራል ብዬ ገምታለሁ።
በጣም ነው የማመሰግነው በፍቃዱ፣ እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ።
አመሰግናለሁ አቶ በፍቃዱንና ኤደንን። ወደ ተከታዩ ዝግጅት እንሸጋገር። ስለ አነጋጋሪው የፓትርያርኩ መልእክት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በቅርቡ በሰጡትና በድብቅ የወጣ ነው በተባለው አስተያየት በሀገራችን በኢትዮጵያ በተለይም ደግሞ በትግራይ ክልል እየተካሄደ ያለው የአርማዊነት ሥራ እንዲቆም ብዙ ጊዜ ሞክሬ አልተሳካም፣ መግለጫም ለመስጠት ተከልክያለሁ ማለታቸው ይታወሳል። በሌላ በኩል ይህንን የፓትርያርኩን መልእክት ተከትሎ መግለጫ የሰጡት የቅዱስ ሲኖዶሱ ዋና ጸሐፊና የሲዳማና የጌዴኦ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ መሆኑን ገልጸው ያለ ሲኖዶሱ ዕውቅና ምንም አይነት መግለጫ መስጠት እንደማይችሉ ተናግረዋል። ስለዚህም መግለጫው በሲኖዶሱ የማይታወቅና የግላቸው ነው ብለዋል። በእነዚህ መግለጫዎች ዙሪያ የሁለት እንግዶችን አስተያየት ጠይቃ ዘገባ ያሰናዳችው ጽዮን ግርማ የዘገባዋን ሁለት ክፍሎች በዚሁ ሳምንት ውስጥ ያስደመጥን ሲሆን ሙሉውን ቅንብር ቀጥሎ ታቀርበዋለች።
ይህ የቤተ ክርስቲያን አባቶች የመግለጫ ምልልስ ሌሎችን ጎራ ለይቶ አከራክሯል። አንዳንዶች ፓትርያርክ ማለት የብዙዎች ቀዳሚ አባት ማለት እንደሆነ ባለባቸው ኃላፊነትና ተግባር ደግሞ ማንጸባረቅ የሚችሉት የቤተ ክርስቲያኑን አቋም እንጂ የራሳቸውን እንዳልሆነ በመግለጽ አስተያየት ይሰጣሉ። እንደዚህ አይነት አስተያየት ከሚሰጡት ሰዎች መካከል አንዱ የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መልአከ ሕይወት ቆሞስ አባ ወልደ ኢየሱስ ሳይፈ ናቸው።
ፓትርያርኩ እንደሚታወቀው ተጠሪነታቸው ለቅዱስ ሲኖዶስ ነው። ተጠሪነታቸው ለቅዱስ ሲኖዶስ ከሆነ ደግሞ ቅዱስ ሲኖዶስ ያመነበትንና ቅዱስ ሲኖዶስ የወሰነውን ነው እሳቸው የሚያቀርቡት እንጂ ያለ ቅዱስ ሲኖዶስ ፍቃድ በግላቸው የሚሰጡት መግለጫ የለውም። እሳቸው እንደሚታወቀው የመላ ኢትዮጵያ አባት ናቸው። ሁሉም አህጉረ ስብከት 54 አህጉረ ስብከቶች አሉ። የ54ቱም አህጉረ ስብከት በሀገር ውስጥ ላለው የበላይ አባት ናቸው። በውጭ ደግሞ ለሚኖሩ በአሜሪካ፣ አውስትራሊያ፣ በተለያየ ዓለም ደግሞ የሚኖሩ አብያተ ክርስቲያናት ሊቃነ ጳጳሳት አሉ። የዛ ሁሉ የበላይ አባት ናቸው እሳቸው። ስለዚህ ይሄ ማለት ደግሞ ኦልሬዲ እሳቸው ሁሉንም ፈራጅ ቆራጭ ናቸው ማለት አይደለም። ቤተክርስቲያኒቱ ቃለ ዓዋዲ አላት፣ ሕገ ቤተክርስቲያን አላት፣ ሲኖዶሳዊ የሆነ መዋቅር አለ። ያ መዋቅር ደግሞ የወሰነውን ውሳኔ ነው እሳቸው ወደ አደባባይ፣ ወደ ሚዲያም፣ ወደ ተፈለጉት ነገር መግለጽ የሚችሉት የሲኖዶሱን አቋም ነው እንጂ የግላቸውን አቋም መግለጽ አይችሉም። ስለዚህ ይህንን ሕግ ጥሰው ነው እሳቸው ወጥተው፣ ያውም አገር ውስጥ ባለ ሚዲያም ሳይሆን በሞባይል። እሳቸው እንግዲህ ደረጃቸው ትልቅ አባት ናቸው። ሚዲያዎች ደግሞ ዛሬ እኛም እንኳን ጠርተናቸው በእኛ ደረጃ እንኳን እየመጡ መልክቶቻችን እያስተላለፉ ነው። ማንም የሚከለክላቸው የለም። ልጆች ይህን ፈልግ ያለው ቢሉ እኛን እንኳን ቢያዙ ለሚሰጡት መግለጫ እኩል የሚሰጡት ከሆነ ለምሳሌ በማይካድራ ላይ የተጨፈጨፉ ሰዎች ማአት ዜጎች አሉ። እዛ ላይ ለስራ የሄደ ደቡቡ አለ፣ ጉራጌው አለ፣ አማራው አለ፣ ሁሉ ብሔር ያለበት ነው የተጨፈጨፉ የተገደሉት። ያ በጣም ከባድ ግድያ ነው። ያንን እንኳን አብሮ ገብቶ ካቶ በወለጋ የሞቱ አሉ። በጅጅጋ ያ ሁሉ አብያተ ክርስቲያናት ሲቃጠል፣ ያ ሁሉ ክርስቲያን ሲሞት፣ በሻሸመኔ የነበረው በባሌ የነበረው በዛ ሁሉ ነገር በሚደረግበት ሰዓት ላይ በአጣዬ የነበረው ይሄ ሁሉ በሚደረግ ሰዓት ላይ አንድ ላይ አድርጎ ለእነዚህ ሁሉ መግለጫ ብሰጥ ነው ቢሉ የእኛም ሀሳብ ነው፣ እኛም እንጋራለን። ሚዲያዎችን ቀርተን ብሶታችንን የእሳቸው ብሶታቸው ነው አብረን መቆም እንችላለን። ነገር ግን ይሄ ሳይሆን ቀርቶ በጓሮ አስገብተው በጨለማ አስገብተው እንደዚህ አይነት ነገር ማቅረብ ተገቢ አይደለም። ለዚህ ነው ሲኖዶሱን አይወክልም። የእሳቸውንም አባትነት ያወርደዋል። ለምን እኛም የምንጠብቀው እሳቸውን የምንጠብቀው በዚህ ሳይሆን እውነት ነው ለሰብአዊ መብት መከራከር አለባቸው። የሃይማኖት አባት ናቸው። አንድም ሰው መሞት እንደሌለበት መግለጽ አለባቸው። እኛም መግለጽ አለብን። ግን በእንደዚህ አይነት መልክ ነው ወይ ፖለቲካ አዘል የሆነ የአንድ ድርጅት አላማን ማስፈጸም ነው ወይ የእሳቸው? በዚህ ላይ ይሄ መንግስት ያደረጋቸው ነገር የለም። ሌላው መንግስት በይጠበበት ሰዓት ላይ የነበሩትን ፓትሪክ አሳዶ ነው ወደ ሌላ የራሱን ፓትሪክ ተሾመው። ይሄ መንግስት ግን ስናይ ያንን አላደረገም። እንደውም ሰፖርት ነው ያደረገው። የሚያስፈልገውን ነገር ነው ያሟላው። የሚጠበቅበትን ነገር ነው ያደረገው። ስለዚህ ይሄ እየተደረገ እያለ ለምንድን ነው ይሄ የሆነው በሚል ትንሽ ሁሉም ስሜቱ ጥሩ አልነበረም። ሁላችንም አዝነናል። የተደረገው የተሰጠው መግለጫ ከገቢነትና ተቀባይነት የሌለው መሆኑን ነው ሁላችንም ያመንበት ማለት ነው።
የጠቅላይ ቤተ ክህነት ቅርስና ቤተ መጻሕፍት ወመዘክር መምሪያ ኃላፊ መምህር ልሳነ ወርቅ ደስታ ከዚህ የተለየ አስተያየት አላቸው። አስተያየታቸውም የሚመሩትን ተቋም አቋም እንደማይወክልና የግላቸው ሀሳብ እንደሆነ አስቀድመው ገልጸውልናል። ፓትርያርኩ ብፁዕ ወቅዱስ አቡነ ማትያስ የጣሱት ሕገ ቤተ ክርስቲያን የለም፣ አስተያየታቸውም ተቀባይነት ያለው ነው ብለዋል።
ቅዱስ ፓትርያርክ ማለት ርዕሰ መንበር፣ ርዕሰ አበው፣ ቤተ ክርስቲያናዋን የሚወክል አባት መሪ ማለት ነው። ቅዱስ ፓትርያርኩ በማህበራዊ ሚዲያ ሸራሸር ላይ የነው የእሳቸው ንግግር ምንድን ነው? ከዚህ በፊት በተለያዩ የሀገሪቷ ክፍል ችግሮች በሚነሱበት ጊዜ ለምሳሌ በኦሮሚያ ክልል፣ በአማራ ክልል፣ በተለያዩ በኢትዮጵያ ክልል ቅዱስ ፓትርያርኩ በቅዱስ ሲኖዶስም በአብያተ ክርስቲያናት በክብረ በዓልም በተገኘ አጋጣሚ መልእክታቸው ሲያስተላልፉ ለመንግስት መድረስ የሚገባውን ነገር ሲያስተላልፉ በርክበ ካህናትም በጥቅምት ሲኖዶስም ያላቸው የህዝበ ክርስቲያኑ ታረድ መሰደድ ሌሎች ነገሮች ሲገልጹ ቆይተዋል። ይህንን እንደ ቅዱስ ሲኖዶስም እንደ ፓትርያርክ በተገኘ አጋጣሚ ሲያስተላልፉ ቆይተዋልና ያስተላለፉት መልእክት ተገቢ ነው። ምክንያቱም ቅዱስ ፓትርያርኩ ትግራይን ወክለው ብቻ አይደለም ሲናገሩ የቆዩ በተለያየ አገሪቷ ክፍል ቅዱስ ሲገልጹ ቆይተዋልና ይህንን መግለጫ በግላቸው የታፈኑበት ጉዳይ ያው መግለጫ ይሰጣሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን አለ፣ ሊተላለፍ አልቻለም። ራሳቸው እንደገለጹት ቅዱስ ፓትርያርኩ የመንግስት ሚዲያዎችም ያው ከተጠሩ ይተላልፋሉ፣ ካልሆነ ደግሞ የመንግስት ሚዲያዎች ካልተጠሩ ደግሞ በዛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሀን አለ፣ በዛ ይተላልፋል። መጀመሪያ ኢንተርቪው ከተደረጉ ኢንተርቪው የሚደረግ እኮ የግድ እንዲተላለፍ ነው። ሌላ ችግር ካለበት ደግሞ ቋሚ ሲኖዶስ ሊወያይበት ይገባል። እሳቸው ግን በግል ሀሳባቸው ሲገልጹ ያሉትም ከታፍኛለሁ ነው ያሉ። ቅዱስ ሲኖዶስ ታፍነዋል፣ ቤተ ክርስቲያን ታፍናለች አላሉ። ይህ እንደሰማሁት ቪዲዮ ታፍኛለሁ፣ ሀሳቢ መግለጽ አልቻልኩም። ምክንያቱም እንደ ቤተ ክርስቲያን አባት ችግር ሲደርስ የግድ በየትም ቦታ አንድ አካባቢ አይደለም የዘረኝነት ጉዳይ የትውልድ ጉዳይ አይደለም። እሳቸው የአንድ አካባቢ አባት አይደለም፣ የመላ ኢትዮጵያን የመላ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባት ናቸው። ስለዚህ በግሌ ታፍኛለሁ ነው ያሉትና ስለዚህ በግል ለሚሰጠው ነገር የሚታፈን ከሆነ በሌላ አካል ሳንሱር የሚደረግ ከሆነ ሀሳባቸው መግለጻቸው ትክክል ነው የሚያለ እንደኔ በኩል።
እንግዲህ ይሄን ትክክል ነው ካሉ እና ለመናገር እንደውም ይከለክላቸው ነገር የለም፣ በየአብያተ ክርስቲያናቱ በተገኙበት ሁሉ ይሄንን ሐሳብ ማንጸባረቅ ይችላሉ የሚል አስተያየት ከሰጡ፣ ይሄ መግለጫ የወጣው በተለየ ሁኔታ ተቀርጾ ከዛ ደግሞ ከወጣ በኋላ እንደተሰራጨ ነው የተመለከት ነውና፣ በዚህ ገለጻ ላይ እንደተናገሩት በጣም ብሶት እንዲሰማቸው የሚያደርግና እንዲህ ደግሞ ተሾልኮ ተቀርጾ እንዲወጣ የሚያስገድድ ሁኔታስ አለ ወይ? በስልክ ካሉበት መግለጽ የሚቻልበት ሁኔታ ካለ በየትም እንዳሉት በየአድባራቱ በሄዱ ጊዜ ይህንን ሀሳብ ማንጸባረቅ ከቻሉ በዚህ ሁኔታ የሚያስገድደው ምንድን ነው? ተሾልኮ ተቀርጾ እንዲወጣ የሚያደርግ
በቤት ተቀርጾ ከሚወጣ ባገኙበት አጋጣሚ በየአደባባይ በየአውደ ምሕረቱ ለምን አልተናገሩም የሚሉት እያሉ እኮ ነው። ታፍኛለሁ እያሉ በአደባባይ ከተናገሩ ይህንን ንግግር ከተነ የአፋኝ ኃይል እኮ ይህንን በአደባባይ ከተናገሩማ የባሰ በህዝበ ክርስቲያኑ በሀገሪቷ የባሰ ብጥብጥ ይመጣል። በአደባባዩ በአውደ ምሕረቱ ማለት እኮ ነው። በዛ በአደባባዩ ያሰሩት ሀሳብ ቢናገሩማ የባሰ ብጥብጥ ያመጣል። በእርግጠኝነትም ታፍኛለሁ የሚሉት እኮ መናገር አልቻልኩም፣ ያሰብኩበት ሀሳብ ማስተላለፍ አልቻልኩም እያሉ ድጋሜ ያለ ፕሮግራም ሌላ ጉዳይ ከተላለፈማ ሌላ ችግር ያመጣል ብለው ይሆናል። እንግዲህ የቅዱስ ፓትርያርኩ ችግር እኔ በደንብ አላውቀውም። ታፍኛለሁ ካሉ ግን መግለጽ ያለባቸው ብቻቸው ነው ሊገልጽ የፈለጉት። ምክንያቱም ለመናገር ተከልክያለሁ እኮ ነው ያለ። ኢንተርቪው ተደርጎ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሃን ሊተላለፍ አልቻለም። ስለዚህ በራሳቸው ሚዲያ በስራቸው ያለው ሚዲያ የቅዱስ ፓትርያርኩ የርሳሩ ማስተላለፍ ካልቻለ ችግሩ ከባድ ነው ማለት እኮ ነው። ስለዚህ ይህንን ጉዳይ አልፈው በአውደ ምሕረት መልእክታቸው ቢያስተላልፉ ሊፈጠር የሚችል ሌላ ችግር ይፈጥራል ብለው ይሆናሉ። ይህን ነው የኔ ግምዳኔ።
ወደ መግለጫው ሀሳብ ደግሞ ስንሄድ በመተከል እንደዚህ ያለውን ሌሎቹንም ጥቃት ከገለጹ በኋላ የትግራዩ ይለያል ብለው ማለታቸው እንደ አባትነታቸው ሁሉንም በእኩል ማየት እንደሚገባቸው አንዱን ችግር ከአንዱ አበላልጠዋል ብለው ሀሳብ የሚሰጡት ትችት የሚሰነዝሩ አሉ። የእርሱ አስተያየት በዚህ ላይ ምንድን ነው?
ችግር ደርሶማ በኦሮሚያ ክርስቲያን በኦሮሚያ ክልል ጣል ክርስቲያን ሲገደሉ እኮ እያለቀሱ እጃቸው ማይክሮፎን መያዝ እስከሚያቅተው ድረስ በሄዱበት ሲያለቅሱ መግለጫ ሲሰጡ አይደለም የመጡት? አዎ፣ በራሱ ነገር በሁሉም ኢትዮጵያ ችግሩ ተከስተዋል። መንግስትም እኮ በአደባባይ ሲገልጹት መጥተዋል። ፖሊስ ጠብቅ አልተባልኩም እስከሚል ድረስ። ታዲያ በመላ ኢትዮጵያ በአብዛኛው ግን በትግራይ ይበዛል እኮ። ታዲያ እውነት እንነጋገር ከተባለ በትግራይ የደረሰ ጉዳት በሌላ ቦታ ደርሰዋል ብሎ የሚያስብ ሰው ይኖራል? ማንም ኢትዮጵያዊ ክርስቲያኑም ሙስሊሙ የሚያምንበት እኮ ነው ይህንን ዓለም ያወቅበት እኮ ነው ይህንን። ስለዚህ ችግር ደርሰዋል። በአብዛኛው ደግሞ በትግራይ የደረሰ ደግሞ ይለያሉ። በትግራይ የደረሰ ምንድን ነው? አንድ ሁለት ሶስት አራት ማለት ይቻላል፣ መቁጠር ይቻላል። ስለዚህ እኔ ቅዱስ ፓትርያርኩ የባሰውን ነገር የትግራይ ሪፖርት ገና በየአህጉረ ስብከቱ ሪፖርት ሲቀርብ እኮ ጉድ ይታያል። የቀረበላቸው ሪፖርትም እኮ አለ። ስለዚህ እኔ አሁን የደረሰው ጉዳት የቅዱስ ፓትርያርኩ ሀሳብ ነው እንጂ ራሴ በምጠየቅበት ጉዳት በማውቀው ነገር ራሴ ገልጸዋለሁ። ስለዚህ በመላ ኢትዮጵያ ችግር አለ፣ በትግራይ ይበዛል ማለት ይህንን እንደ ኃጢአት ሊቆጠር አይገባም ባይነኝም። ምክንያቱም ችግሩ ይታወቃል። መንግስትም ያውቀዋል፣ ዓለምም ያውቀዋል። ሪፖርትም አላቸው። ቅዱስ ፓትርያርኩ እኮ ሪፖርት አላባቸው። ተጠቃሎ ስላልመጣ ለሲኖዶስ ገና ስላልቀረበ ነው እንጂ እያንዳንዱ አህጉረ ስብከት ስላቀረበ እኮ ችግሩ ምን ያክል እንደሆነ እኮ ማንም ያውቀዋል። ስለዚህ በመላ ኢትዮጵያ ችግር አለ፣ በአብዛኛው ደግሞ በትግራይ ይበዛል ጉዳቱ ማለት ይህንን በእኔ በኩል ተገቢ መልስ ብዬ ነው የማምነው።
ቤተ ክህነት ወይም ራሱ ቤተ ክርስቲያን የትግራይን ሁኔታ በሚገባ አስረድታለች ወይም በትግራይ የተከሰተውን ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሚገባ ጸባርቃለች?
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በትግራይ ለደረሰው ጉዳት አላንጸባረቀችም። እንዲያውም ቀድመ ስል ነበረ እኮ ይባስ ብሎ ከመከላከያ ጎን እንቆማለን ብላ ነው መልስ የሰጠችው። ፓትርያርኩ ጉዳይ ወደ ውስጥ ስንገባ እንደ ሀሳብ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሚዲያ በተላለፈው በመንግስት ሚዲያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሚዲያ አልተከላለፈም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመከላከያ ጎን እንቆማለን ብላ ሀሳብ ሰጣለች። ፓትርያርኩ ያውቁታል አያውቁትም? አላውቀውም ብለዋል እሳቸው። አላውቀውም የሚል ከሆነ መግለጫ መስጠት ነበረባቸው። በእርግጠኝነት አያውቁም። የሰሩ ሰዎች አሉ፣ ካህናት ተሰብስበዋል፣ ድምጻቸው ሰጥተዋል። ፓትርያርኩ ያውቁታል፣ ስራ አስኪያጅ ያውቁታል፣ ላያውቁት ይችላሉ። አናውቀውም ብለው ግን መግለጫ መስጠት ነበረባቸው፣ አልሰጡም። በዚህ ምክንያት የትግራይ ህዝብ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዴት
አስታራቂ ሆና ከመንግስትና ከህዝብ ቆም ሲገባ እንዴት ከመከላከያ ጎን እንቆማለን ትላለች? ከመከላከያ ጎን እንቆማለን ትላለች ደግሞ ንጹሃን ሰዎች ተገድለዋል። ድምጿን አልሰጠችም እያለ ነው የነበረው ህዝብ የትግራይ ህዝብም ሌላ የኢትዮጵያ ህዝብ። ስለዚህ በተገቢ ሰው አሰርታለች። የዛሬ ሁለት ሳምንት ነው የዛሬ ሶስት ሳምንት እኮ ነው መግለጫ የሰጠችው። ስለ ትግራይ ጉዳይ ከሆነ ሲኖዶስ ተሰብስቦ እርዳታ አሰባሰቢ ቀደም ብሎ በብጡ ጠቅላይ ስራ አስኪያጅ ኮሚቴ ተሰብስበዋል። ከእርዳታ ከመሰብሰብ ውጭ ግን የሰው ህይወት ማጥናት፣ ፍትሀት፣ የተጎዱ ሰዎች ማጥናናት ነው የሚቀድመው ከእርዳታ ግን። ስለዚህ በቅርብ በዚህ የዛሬ ወር ነው መግለጫ የሰጠችው እናት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትግራይ በተደረገው ጉዳይ አጽንኦት ሰጥታ በቂ መግለጫ አልሰጠችም፣ ፍትሀትም አልተደረገም።
ይሄ ፓትርያርኩ ሀሳብ የሲኖዶስን ሀሳብ አያንጸባርቅም የሚል ሌላ መግለጫ ተሰጥቷል። እሱን መግለጫ እንዴት ያውታል?
አሁን እያልን ያለ ነው የቅዱስ ፓትርያርኩ የግላቸውን እንጂ የቅዱስ ሲኖዶስ እኮ አይደለም። ቅዱስ ታፍን ያለው አንድ ሰው ታፍነናል፣ ቤተክርስቲያን ታፍናለች አንድ ነገር ነው። ቅዱስ ሲኖዶስ የቅዱስ ውሳኔ የቅዱስ ሲኖዶስ ውሳኔ አልተከበረም። እኔ ለሰጠሁት ኢንተርቪው ታፍኛለሁ፣ ሁለት ጊዜ ሰጥቻለሁ፣ ሶስት ጊዜ ሰጥቻለሁ። ስለዚህ ታፍኛለሁ አልተፈቀደም። ፈቃጅ አካል ያለ ማለት ነው አልተፈቀደም አሉ። ስለዚህ ፓትርያርኩ በግላቸው ነው እየሰጡት እያል ሌላ አካል እንዴት ሌላ መግለጫ ሊሰጥ ይችላል? የዛሬ መግለጫ ቅድም አይቼዋለሁ በማህበራዊ ሚዲያም ቅዱስ ሲኖዶስ እንዲህ ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲወስናለች ተብሎ እየተነገረ ነው። ይሄ ትክክል አይደለም፣ በግልጽ ሊነገር ይገባል። ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ መግለጫ ሰጥተዋል። መግለጫ ሲሰጥ እኮ ቅዱስ ፓትርያርኩ የግላቸው ነው ብሎ ነው የሰጡት። እሳቸው እኮ ታፍኛለሁ ታፍኛለህ ነው ያሉት። ይህን ማለት በግሌ ታፍኛለሁ የሰጠሁት ጽሁፍም ይሁን ቃለ ምልልስ ሊተላለፍ አልቻለም እኮ ነው ያሉት። ስለዚህ የቅዱስ ሲኖዶስ ጸሐፊው ብፁዕ አቡነ ዮሴፍም ያስተላለፉት በግላቸው ነው። ምክንያቱም አሁን በተሻሻለው ሕገ ቤተ ክርስቲያን በአንቀጽ 25:6 ላይ ምንድን ነው የሚለው? የቅዱስ ሲኖዶስ አስቸኳይ ጉዳይ በተገኘ ጊዜ አስቸኳይ ጉዳይ የቅዱስ ሲኖዶስ አባላት ይጠራል ነው የሚለው። ስለዚህ ይህንን የዛሬው እንደሰማነው ቅዱስ ሲኖዶስ ተሰብስቦ የወሰነው ጉዳይ አይደለም። ልክ ቅዱስ ፓትርያርኩ በግል ይሄ ታስብኛለሁ እንዳሉት ብፁዕ አቡነ ዮሴፍ የሰጡም የግላቸው ነው እንጂ ቅዱስ ሲኖዶስ የሚወክል አይደለም። ስለዚህ ቅዱስ ሲኖዶስ ሳይሰበሰብ የሚሰጥ መግለጫ እንደገና ግላዊ ነው የሚሆኑ። ስለዚህ እንካ ትላንት ያለው እንጂ ምን የሚፈይደው የለም። ህዝበ ክርስቲያኑ በተለያየ ጎራ ተመድቦ ሀሳብ ከመሰጣጠት ውጭ ለቤተ ክርስቲያኒቷም ለሀገሪቷ የሚፈይደው ነገር የለም። ስለዚህ የቅዱስ ፓትርያርኩም የግላቸው ነው ታፍኛለሁ በግሌ ነው ያሉት፣ የብፁዕ አቡነ ዮሴፍም በግሌ ነው ያለው። የመንግስት ሚዲያዎች የግል ሚዲያዎችን ቅዱስ ሲኖዶስ ወስነዋል፣ ቅዱስ ቤተክርስቲያን ወስናለች ይላል። ይህን ስጡ ስለት ነው በአመት ሁለት ጊዜ ነው ያለው ጥቅምትና ግንቦት አመታዊ ስብሰባ በየወሩ በየሮብና ሐሙስ ሮብና አርብ የሚሰበሰበው ቋሚ ሲኖዶስ ነው። የዛሬ ውሳኔ ቋሚ ሲኖዶስ አልተሰበሰበበትም። በእርግጠኝነት ቋሚ ሲኖዶስ ባልተሰበሰበበት እንደገና ቅዱስ ሲኖዶስ ወስነዋል ሊባል አይችልም። እንዲያውም ሚዲያዎቹ ቋሚ ሲኖዶስ ወስነዋል ቢሉ ይሻል ነበር። ሲኖዶስ ወስነዋል ነው። ሲኖዶስ ማለት ወላደ ጉባኤ ነው። ቋሚ ሲኖዶስ እንደገና ቅዱስ ፓትርያርኩ የሚመራው ጠቅላይ ስራ አስኪያጅ ያለበት የቅዱስ ሲኖዶስ ጸሐፊ ያለበት ሌሎች አባላት ያሉበት ነው። ስለዚህ ብፁዕ አቡነ ዮሴፍ የቅዱስ ሲኖዶስ ጸሐፊ ውሳኔ ያቀረቡት መግለጫ በቅዱስ ሲኖዶስ ወይ በቋሚ ሲኖዶስ የተወሰነ አይደለም። ስለዚህ በዛ አለመሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ እንኳ አልተላለም። እንደዛ ቢሆን በቅዱስ ሲኖዶስ በቋሚ ሲኖዶስ የተወሰነ ሚዲያ እኮ ቀድሞ የሚያልፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ነው።
እንግዲህ በመጨረሻ ግን እንደ እርሶም ጠቅሰውታል ይሄ እንካ ሰላንቲያ አይነት ነገር ነው ብለዋል እና እንዲህ ያለ ሰጣ ገባ ቤተ ክርስቲያኒቱን አይከፋፍላትም ወይ? ምእመናኑን አይጎዳም ወይ? ለቤተ ክርስቲያን ምን የሚጠቅመው ነገር አለ? ከዚያ ባለፈ ደግሞ አሁን ቅዱስ ሲኖዶስ መሰብሰቢያው ከደረሰ በዛ መፍታት አይቻልም ነበር ወይ? ካልተቻለስ እንደው ወደፊትስ እንዴት መፍታት ይቻላል? ይሄ ነገር በአጠቃላይ በቤተ ክርስቲያኒቷ ላይ ጥላ አያጠላም ወይ? የመግለጫዎቹ በየግል መግለጫ መስጠቱ
መከፋፈል እንዳመጣማ በጳጳሳት መጀመር አይደለም ግን የሚገርመው ህዝበ ክርስቲያንማ የትግራይ ህዝብ ተጎድተዋል፣ እርዳታ ይገባዋል እያሉ በየክልሉ ያወጡት አማራ ክልልም ከኦሮሚያ ክልልም ቤንሻንጉልም በአፋርም በተለያየ በሀገሪቷ ክፍል እኮ እርዳታ አምጥተዋል። ህዝቡ ስለተጎዳ ጉዳታ መንግስት ራሱ የገለጸበት ጉዳይ የሰብአዊ መብት እንኳን የሴቶች መደፈር መንግስት የገለጸው ራሱ መንግስት ያቀረበው እንኳን ቅዱስ ፓትርያርኩ ላሉ በቃ አይደለም 108 ሴቶች የተደፈሩ ብሎ መንግስት ያቀረበው እንደ ሪፈረንስ ባይጠቅማቸው። ስለዚህ መከፋፈሉ ይፈጥራልና ህዝበ ክርስቲያኑ ሳያነሱ በመሪዎች ራሱ መነሳቱ ለህዝበ ክርስቲያኑ ትንሽ ትዝብት ውስጥ ነው የሚገባው። ምእመናን ቢያነሱት ፖለቲከኞች ይዘው እንደዛ ቢታገሉበት እኮ የተሻለ ነበር። ቅዱስ ፓትርያርኩ ለሰጡ በነገታው የቅዱስ ሲኖዶስ ጸሐፊ እንዲህ መግለጫ ሲሰጥ እንዴት በቤተ ክርስቲያን ብሎ መከፋፈል ያመጣል? ያመጣል እንጂ በከፍተኛ ከፍተኛ መለያየት ያመጣል። ለዛሬ እኮ በማህበራዊ ሚዲያ ሌላ አጀንዳ ሆኖ የቅዱስ ፓትርያርኩ ንግግር በትግራይ የደረሰው ጉዳት እንደውግዘ የቅዱስ ሲኖዶስ ጸሐፊው ደግሞ እንደውዳሽ ተደርጎ በማህበራዊ ሚዲያም ሌላ ጉዳይም እየተራገበ ነው። ትናንትና እኮ ገልጸውታል። ቅዱስ ፓትርያርኩ በመላ ኢትዮጵያ ለደረሰው ጉዳት ጭምር በደብዳቤ ማህበራዊ ሚዲያም ሲገልጽ ነበርና ከፍተኛ መለያየት ያመጣል። ስለዚህ በመናንም የተክርስቲያኒቷም ለሀገሪቷም ጥሩ ነገር አያመጣም። ፕሬሽ የቅዱስ ፓትርያርኩ እንኳን እንበልና ስህተት አለው ብንል ስህተት በስህተት ይታረማል። የቅዱስ ፓትርያርኩ ጉዳይ ስህተት አለው እንበልና የቅዱስ ሲኖዶስ ጸሐፊው በዚህኛው ላይ ተጨምሮ በሁለተኛ ቀን በመግር መግለጫ መስጠት ይሰጠ ይገባቸው ነበር። ስለዚህ መለያየት ያመጣል የሚል እንኳን የነሱ አሁን ለአንቺ የምሰጥሽ ሜዳ ላይ ያለው እውነታ ራሱ ፍረጃ አድርገው ሌላ ነገር ይሉታልና በቤተ ክርስቲያኗም በምእመናንም በሀገሪቷም ከፍተኛ ችግር እንደሚፈጥር ማንም የሚያውቃት ነው። ሲሆን
ከዚህ አስተያየት ጋር የተለየ ሀሳብ ላላቸው የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መላከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፈ ጥያቄ አቀረብንላቸው። የፓትርያርኩን ሀሳብ የሚደግፉ ሰዎች የሚያነሱት ነገር ምንድን ነው? ደጋግሜ ሚዲያ አጣሁኝ፣ ታፈነ፣ መግለጫም ሰጥቼ ያ መግለጫ አልተላለፈም፣ ታፈነ። ከዚያ ደግሞ የትግራዩ ሁኔታ ይለያል፣ ብዙ ግፍ ነው የደረሰው። እሳቸው ሀሳባቸው መግለጽ ስላልቻሉ ተሾልከው ሀሳባቸውን ሊሰጡ የተገደዱት። ከዚህ በፊት ደግሞ አልቅሰው ጭምር የሌሎችን በደሎችና ግፎች ሲናገሩ ተሰምተዋል የሚል አስተያየት ይሰጣሉ። እርስዎ በዚህ ላይ ይላሉ?
እኔ አሁንም ከዚህ ተቃራኒ ነኝ የምለው ምንድን ነው? እኔ ግሌ ነው የምናገረው፣ እንደ ቤተክርስቲያንም ብዙዎችም ያምኑት ይህንን ነው። ምንድን ነው አንደኛ የትግራይ ነገር ልዩ ነው የሚያስብለው፣ እንደውም የትግራይ ነገር አንገብጋቢ ነው። የትግራይ ነገር እኮ ራሳቸው ሰዎቹ ራሳቸው በነበሩት በጠብጫሪነት ንጹሐን ዜጎች፣ ንጹሐን ወታደሮች፣ ሀገር በሚጠብቁ ወታደሮች ላይ በወሰዱት እርምጃ ነው። ይሄ ዓለም አቀፍም ህጉ አይደግግም። ይህንን ድጅ ሚኒቴሪ ሀገር የሚጠብቅ ሰው መሳሪያ ያለው ነው። ፊት ለፊት ቢተኩሱ እኮ ችግር የለም፣ በተኙበት በት እርምጃ የወሰዱባቸው። ስለዚህ ከዚህ አንጻር ነው መንግስት ተገፋፍቶ ወደ ውጊያ የገባው። ይሄ በትክክል አገር አውቆት ዓለም አውቆት በምክር ቤት አጥብቆ ነው ይሄ ውጊያ የጀመረው። ይሄ ውጊያ ሲጀምር ደግሞ ይሄ ትክክለኛ ነገር ነው። ከዚህ ንቅስ የማይካድራ ጉዳይ የለም ወይ? አንገብጋቢ የሆነው አሁን እሳቸው በዛ ሰዓት በዚህ ሚዲያ ለምን አልገለጹ? ይሄ ትላንትና መጥቶ እሳቸውን የቀረጸ ሚዲያ ራሱ አለ አይደል? ለምን በሱ ሚዲያ ራሱ በዛ ሰዓት ለምን አልገለጹም? ይሄ ህዝብ ሲሞት ለአንድ ወገን ለአንድ ክልል የቆሙ ናቸው ያን ያስብላቸውም አንዱ ይሄ ነው። ካፍነዋል ለሚለው ነገር ደግሞ ማንም ያፈናቸው የለም። ከዚህ ጊዜ የተናገሩትም በተደጋጋሚ ምናልባት ልንገልጸው እንችላለን፣ ጸሎት ልናደርግ ለተሞቱ ሰዎች ጸሎት ልናደርግ ተብሎ ቅድስት ስላሴ እንደውም ከዚህ በከፋ ነበር የተናገሩት። ያ ደግሞ ወደ ህዝብ ሲቀርብ ጥሩ አይደለም። ያንን ቆርጠው ነው እኛም ይሄ ነገር እንዲተላለፍ አልፈለግንም። ለምን ያኔም እንደዚሁ ነው ህዝብን የሚወነጅል መንግስትን የሚወነጅል የተደረገ ነገር ይሄ ነው ብሎ ለአንድ ብሔር ብቻ የቆመ ንግግር ነበረ። ለዚህ ነው እንጂ ተቃውሞ የደረሰንም። እኛ እኮ ቅዱስ ታሪኮ አባታችን ናቸው፣ መሪያችን ናቸው፣ የክህነት አባታችን ናቸው። ምን ብለን ነው እኛ እሳቸውን የምንቃወመው? ምን ብለን ነው እሳቸውን ፈልግን የምንለው? ስለዚህ ምንም የደረሰባቸው አድሏዊ ነገር የለም። አድሏዊ ነገር አለመኖሩን ደግሞ አሁን ያለው መንግስት በያለንበት እንድንበረታ እንደውም ለሁለት ተከፍሎ የነበረውን ሲኖዶስ አይደለም እንዲ አንድ ያደረገው ይሄ መንግስት ቤተክርስቲያን ለሁለት ተከፍላ ለዘመናት ማን ወደ ማን መሆን እንዳለበት እንኳን ግራ በተጋባ ሰዓት ይህ መንግስት ኃላፊነት ወስዶ አይደለም እንዲ ለሁለት የተከፈለው ሲኖዶስ አንድ ለማድረግ የከፈለውን መስዋዕት እናውቃለን። በአጠቃላይ የእሳቸው መግለጫ ቤተክርስቲያንን የሚወክል አይደለም፣ ቤተክርስቲያንን መገለጫ አይደለም። ቤተክርስቲያን ለሁሉ ዘር የምትቆም ሰው ሁሉ አይሙት የምትል እንደውም ኦርቶዶክሳዊ የሆነ ብቻ አይደለም ቤተክርስቲያን መቆም ያለባት፣ ሰው ለሆነ ሰው ሁሉ መሞት አይገባም ብላ ነው ቤተክርስቲያን የምታምነው። ይህን መግለጽ ካለባቸው ደግሞ አጠቃላይ ምልዓተ ጉባኤውን በአስቸኳይ ሰብሳቢ ሊቀመንበር እንደመሆናቸው ጠርተው ሰብስበው መግለጫ መስጠት ይችላሉ። ሲኖዶሱን አሳምነው ምልዓተ ጉባኤው ሲያምንበት ከዛ በኋላ ለሁላችን ግዢ ይሆናል። ለምን ቁንጮው እነሱ ናቸው። እሳቸው ደግሞ ተጠሪነታቸው ለቅዱስ ሲኖዶስ እንጂ ቅዱስ ሲኖዶስ ለእሳቸው ተጠሪ አይደለም።
ከእሳቸው መግለጫ በኋላ ብፁዕ አቡነ ዮሴፍ መግለጫ ሰጥተዋል። እሳቸው ደግሞ የፓትርያርኩ አቋም የሲኖዶሱ አቋም አይደለም ብለዋል። የእሳቸውስ ትክክል ነው? ሲኖዶሱ ሳይሰበሰብ ተመሳሳይ አይሆንም? ምክንያቱም አስተያየት
ነው። ለምን የሲኖዶስ ጸሐፊ ናቸው። ባለፈው እንኳን በአዲስ አበባ ሀገረ ስብከት የራሱ እንዲችል ጳጳስ በተመደበ ሰዓት እንኳን እሳቸው አልፈርምም ብለው እንዲችሉ ሲኖዶሱ ኃላፊነቱን ለማን ሰጥተዋል? ለብፁዕ አቡነ ዮሴፍ ሰጥተዋል። የሲኖዶስ ጸሐፊ ናቸው። ሲኖዶሱን መሰብሰብ ይችላሉ፣ ሲኖዶሱን እንትን ማለት ይችላሉ። ስለዚህ ተገቢ ነው የእሳቸው። ለምን ገዢም ነው የሲኖዶሱ። ይሄ የቅዱስ ፓትርያርኩ ሀሳብ የቅዱስ ሲኖዶሱ ሀሳብ አይደለም ብሎ መግለጻቸው ተገቢ ነው። ምንም አሻሚ ያለው አይደለም።
በአጠቃላይ በትግራይ ሁኔታ ቤተ ክርስቲያኒቱ በአግባቡ ድምጿን አሰምታለች ወይ? ለምሳሌ ቤተ ክርስቲያን ፈርሷል፣ የተመቱ ቤተ ክርስቲያኖች አሉ፣ የተገደሉ ጳጳሳት አሉ፣ ሌላ አገር ጦር ለምሳሌ የኤርትራ ወታደሮች መግባታቸውን መንግስት አምኗል። በትግራይ የደረሰውን ሁኔታ በተመለከተ በቤተ ክርስቲያኖች ላይና በህዝበ ክርስቲያን ላይ የደረሰውን ሁኔታ በተመለከተ ቤተ ክርስቲያን በአግባቡ ድምጿን አሰምታለች ወይ? እንዳጠቃላይ
እንግዲህ በሀገር ውስጥ ያለው ቤተ ክርስቲያን ድምጽ የምታሰማው በግድ የሆነ ነገር ነው። አገር በዓለም ደረጃ እየታወቀ በሀገሪቱ ላይ ጦርነት ያወጀ አካልን መንግስት አዋጅ አውጆ በምክር ቤት ወስኖ በፓርላማ አቅርቦ ወስኖ በሚኒስቴሮች ምክር ቤት ወስኖ ጉዳይ የጀመረውን ነገር ቤተ ክርስቲያን ደግሞ ሰላም ነው የምትሰብከው እንጂ ይህንን ነገር አወግዛለሁ ብሎ ማወገዝም አይጠበቅባትም። ለምንድን ነው የማይጠበቅባት? ሀገራዊ ጉዳይ ነው፣ በትክክል የሚታወቅ ነው፣ ዓለም የሚያውቀው ነው፣ መንግስት የሚያውቀው ነው። ጥፋት ነው ብሎ ነው ውጊያ የጀመረው። በውጊያ ውስጥ ደግሞ የሚያተርፈው ነገር ይሄ ነው። ከውጊያ የሚገኝ ነገር የለም። ስለዚህ ሰዎቹ ከአንድ የሁለት ሽምግልና የሃይማኖት አባቶች እኮ እኛ ወደ ትግራይ ክልል እኮ ስንት ጊዜ ነው ሽምግልና የሄድነው? እየተዋረድን ነው የተመለስ ነው። ጫማችንን እያስወለቁ እየፈተሹ ነው የመለሱን። ስለዚህ ከዚህ በላይ ሃይማኖት አባት ድምሻው ምንድን ነው ማድረግ ያለበት? ይሄ ነገር ሳይመጣ ጦርነት ለማንም አይበጅም፣ እባካችሁናል፣ አንፈልግም እኛ ዘን ብለው እኛ ምሉ አዋርደው ላኩን። ከዚህ በላይ ምንድን ነው የምናደርገው እኛ? ስለዚህ ሃይማኖት ተቋማቱ የሚገባውን ነገር አድርገዋል።
ግን
መጀመሪያም ገና እንትኑም ጦርነቱም ሳይጀምር የሚገባውን አድርገዋል ሃይማኖት አባት።
የሰብአዊ ቀውሱን በተመለከተ የሰብአዊ ረዴት አቅርቦት
የሰብአዊ ቀውሱን በተመለከተ ደግሞ ሁላችንም ተሰባስበን ሄደን ትግራይ ክልል በአዲስ አበባ ሀገረ ስብከት ብቻ ወደ 15 ሚሊዮን ብር አዋጥተን ቀውሱ ለሰብአዊ ቀውሱ የሚያገለግል ነገር ልከናል። በአዲስ አበባ አስተዳደር ደግሞ ወደ 140 ምናምን ሚሊዮን ብር የሚሆን ሂደን ከገንዘቧ ጋር ከሃይማኖት አባትን ከተወጣጡበት ጋር መቀሌ ድረስ ሄደን እርዳታውን ሰጥተን የተጎዱትን ህጻናትና የተጎዱትን ሰዎች በሆስፒታል ሄደን ጎብኝተን አኗኗሩን አይተን እዛው ጋር ቆመን መግለጫ ሰጥተን ፍቅራችንን ገልጸን ከጦርነት ምንም የሚክሲሻራ እንጂ ምንም የማይገኝ ነገር አለመኖሩን ሁሉ ገልጸን አሳምነን የተመለስ ነው። ይህን ሁሉ እያደረግን ነው እኛ። ነገር ግን አንድን ነገር መርዳትና ነገሮችን ገልብቶ ለፖለቲካ ፍተጃ ማዋል ግን እየቀን ናቸው፣ ይለያያሉ። አሁን እሳቸው ህዝቡን መርዳት አይደለም፣ ለህዝቡ የመቆም አይደለም፣ የፖለቲካ አጀንዳ ማቅረብ ነው። እሳቸው ከእሳቸው የሚጠበቀው በዚህ ሰዓት ከየአዲስ አበባ ከሚኖሩ አብያተ ክርስቲያናት እያስተባበሩ ለእነዚህ አካላት እርዳታ እንዲደርሰላቸው ወደ ነበረ ኑሯቸው እንዲመለሱ የማድረግ ስራ ነው እንጂ የፖለቲካውንማ ለፖለቲካ መስጠት ነው።
አለመግባባቱ በምእመናኑ መካከል መከፋፈል አይፈጥርም፣ ምእመናኑን አይጎዳም። ምክንያቱም እሳቸውን ፓትርያርክ ናቸው። ከዛ ደግሞ የሲኖዶስ
ምእመናኑ የሚጎዳበት ምእመናኑ እኮ ነገርኩሽ፣ ምእመናኑ ተጠሪነቱ ለቅዱስ ሲኖዶስ እንጂ ለአንድ ግለሰብ አይደለም። በቃ ቤተ ክርስቲያኒቱ ያለችው ወይም ደግሞ የቤተ ክርስቲያን የቁንጮ የበላይ ኃላፊ የሚባለው ቅዱስ ሲኖዶስ ነው አይደል? ምእመናኑ መስማትም ያለበት የቅዱስ ሲኖዶስን ድምፅ እንጂ የግለሰብን አይደለም። እሳቸው በዚህ ጊዜ ያሉ በታሪክ ነገ ደግሞ አይኖሩም። ስለዚህ ህጉ ግን ቤተ ክርስቲያኒቱ ግን ህጉ አካል ነው ነዋ ግን ለዛ ይኖራል። ትላንትም ነበረ፣ ዛሬም አለ፣ ወደፊትም ይቀጥላል። ስለዚህ ምእመናኑ ምንም የሚያከፋፍለው ነገር የለም።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሰጡትና ሾልኮ የወጣ ነው በተባለው አስተያየት ዙሪያ እይታቸውን እንዲያጋሩን ያነጋገርናቸው የጠቅላይ ቤተ ክህነት ቅርስና ቤተ መጻሕፍት ወመዘክር መምሪያ ኃላፊ መምህር ልሳነ ወርቅ ደስታና የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መልአከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፈ የተለያየ ሀሳባቸውን ስላጋሩን እናመሰግናለን። በያዝነው ግንቦት ወር የሚሰበሰበው ሲኖዶሱ በእነዚህ መግለጫዎች ዙሪያ አንድ ድምዳሜ ላይ ይደርሳል ተብሎ ይጠበቃል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት ላሸጋል። ሰዓሊዋ እናት ፍቅርተ አያና ላለፉት 25 ዓመታት በአዲስ አበባ ዩኒቨርሲቲው አለፈለገ ሰላም የሥነ ጥበብ ትምህርት ቤት ውስጥ በአካለ ተምሳሌት ሞዴልነት አገልግላለች። ክረምት ከበጋ ሳትል ረጅም ሰዓታት በአንድ አይነት ቅርጽ አንድ ቦታ ላይ ብቻ ተኩራ ስታይ 25 ዓመታት አሳልፋለች። ፍቅርተን በመሳል እጅግ ብዙ ታዋቂ ሰዓሊያን እጃቸውን አፍታተዋል። ችግረኛ እናቷን ለመርዳት ስትል የገባችበት የአካለ ተምሳሌትነት ስራም የጥበብ ፍቅር አሳደረባትና ራሷን በራሷ በማስተማር መሳል ጀመረች። ይሁንና ደሞዟ ለቀለም ለብሩሽና ለሸራ የሚበቃ አይደለም። ኤደን ገረመው የሁለት ልጆች እናት ፍቅርተ አያናንና በስነ ጥበብ ትምህርት ቤቱ የሶስተኛ ዓመት ተማሪ የሆነውን ሰዓሊ ክብሮም ስዩምን አነጋግራ የሚከተለውን አሰናድታለች።
ታደሰ መስፍን፣ መርዕድ ታፈሰ፣ ዳዊት አበበ፣ ኤርሚያስ ቁባይ፣ ፍቅሩ ገብረ መድህንን የመሳሰሉና ሌሎች ታላላቅ ኢትዮጵያውያን ሰዓሊያን ያለፉበት አለ የስነ ጥበብ ትምህርት ቤት ውስጥ የጥበብ ተማሪዎች እጃቸውን ከብሩሽ የሚያዋድዱባትና ክህሎታቸውን ያዳበሩባት ሰው ናት። ፍቅር ታያና በስነ ጥበብ ትምህርት ቤት ውስጥ በአካለ ተምሳሌትነት ለ25 ዓመታት አገልግላለች። ስራዋን እንዲህ ትገልጸዋለች።
አንድ እግር ቆመች። አንድ እግር ማለት ፖዝ አድርገሽ ክብደትሽን አንድ እግር ላይ አድርገሽ ለሁለት ሰዓት ለሶስት ሰዓት ሳትንቀሳቀስ አንገትሽም ፖዙን ይዘሽ በቃ ሳትንቀሳቀስ እይታሽም አንድ ቦታ ላይ ሆኖ ተማሪዎች ርሳ ሲያዙበት ሰዓት ጀምሮ ተቀጽ ነው እንደዛ እና ሳፋንች ኮፒ ያደርጋሉ ተማሪዎች። ገርምሽ ክረምት አለል ብርዳል ሀያልን ምን አልል አሁን ውጪ ጎርፍ ዝናብ እየዘነበ እኔ ገብቼ
ስራዋን እጅግ ወዳው እንደምትሰራው የምትናገረው ፍቅርታ አያና አዲስ አበባ መሀል 4 ኪሎ ላይ ተወልዳ ነው ያደገችው። የዛሬ 27 ዓመት በዳግማዊ ምኒልክ ትምህርት ቤት የ8ኛ ክፍል ተማሪ በነበረችበት ሰዓት እናቷ ከሚሰሩበት መስሪያ ቤት ተቀንሰው በመውጣታቸው ትምህርቷን ማቋረጧና ወደ ቆሎ ንግድ መግባቷንም ትናገራለች። ይሁን እንጂ የቆሎ ንግድ ስራው ቤተሰቧን ለመደጎም በቂ ባለመሆኑ ሌላ ስራ በምታፈላልግበት ሰዓት ነው ይህንን የአካለ ተምሳሌትነት ስራ ያገኘችው።
እኔ እስከ 8 ላይ ተማርኩት። የሚገርምሽ ግን ያው የሚኒስትሪ ድሮ ሁለት ብር የሚከፈል ነበረ። የሚገርምሽ የቅዳሜ ትምህርት ማጠናከሪያ ተብሎ እና እሱን እንኳን መክፈል አቅቶን በዛ ሰዓት ረሃቡን ጥሙን ልነግርሽ አልችልም። 3-4 ቀን ጾም ማደር ስጡን ማለት አንወድም እና በተፈጥሮ እናቴ አጠይቅም ወይም እንደዛ እናቴን ተቸግራብኝ ተርባብኝ ተጠምታብኝ ማለት እሷ የሴት ወንዶ ናን ያሳደገችኝ እና በችግር በቀን ስራ ስንት ባሪ ላይ ዛ ስንት 10 ፎቅ 12 ፎቅ የምትወጣ ጀግና ነች። እኔ ደግሞ እሷ ልጅ ነኝ። ምን ይዤላት ነው የምመጣው የሚለው ውስጥ ሽማንገበሽ ነው የምትሄጂው። አንድ ጥበቃ ጎረቤት ነበሩ። እዛ ስልኮ ማስታወቂያ ወጥታል ምናምን አሉ። ብትብዬ ወደ አርት ስኩል አጋጣሚ ማስታወቂያ ወጥቶ ነበረ። ሂጂ አየሁት እና ምን አጋጣሚ መምህራኖች ነበሩ ሲያዩኝ በቃ ለድሮይንግ የሚመች ነው እዚህ ለአርት ነገር ነው የፈጠረኝ። እጅግ በጣም አመሰግነዋለሁ። ስንት ሰዓሊ ነው ያፈራሁት። ያው ህይወቴ እስካሁን በዚህ መንገድ ላይ ነው ያለው።
በሰዓት 4 እና 5 ብር ሂሳብ እለት እለት በተሰጣት አንድ ገጽታና አንድ ቦታ ላይ ቆማ ወይም ቁጭ ብላ መሳሌ ጀመረችው ፍቅርተ በያኔው ደሞዝ በወር እስከ 100 ብር በማግኘት ቤተሰቦቿን መደጎም መቻሏን ትናገራለች። ለአመታት እጅግ ብዙ ሰዓሊያና ተማሪዎችን ከአስተማሪዎቹ እኩል አሳድጋለች ማለት ይቻላል። አሁን ላይ የሁለት ልጆች እናት የሆነችው ፍቅርተ ራሷም ጥበብ እንደጠራቻትና መሳል መጀመሯን ነው የምትናገረው።
እኔ የሚገርምሽ ያው ሰዓሊ ማለት በጣም ውስጣቸውን ስለማውቀው አስተሳሰባቸውን ስለምወድላቸው ለልጄ ነበረ የምመኘው ለልጅ ለትንሿ እና አንዳንዴ ማም ብቻ ታየታለኝ አይምሮዋም ክፍት እንዲሆን አደርጋታለሁ ብለኝ በቃ ሰዓሊ ከሆነ ስራቷ መቆም ትችላለች። እዚህ ጋር አገባች አላገባች ምንም ማለት አይደለም። ሌላው ራሱ ሰዓት የሚመጣ ነው እና የሆነ ወይ ለሰው ስለምንሆን ወደ አንድ የሚሳካው እኔ ደግሞ በቃ ገባ ልበልሽ ገባ ውጤ ፈለቀ እንኩን አይደለም ገና ነው የምታዩ ነገር ይጋብዝሻል። እንደዚህ በአውጣው ገርም ባልተማረ ጭንቅላት በተማረ ሳይሆን ባልተማረ ያልተማረም እንደዚህ ያስባል ብለሽ እንድታስብ እኔ አሁን ወጣው ማለት ነው። ያልተማሩ ሰዎች አያስቡም ብለን እናስባለን። በጣም ያስባሉ። የሚያሳሰባቸው ምን እንደሆነ ታውቂያለሽ? የሚያዩት ነው። የሚያዩት ሴት መጣ ጭንቅላታቸው ለራሱ መልስ ይሰጣቸዋል እና ያ ያንን በቃ ና ብሽን አስተሳሰብ የማውጣት ትፈልጋለሁ። ወንዶች አንዳንዴ ያው ወንድ ብቻ አያዝንም ይባላል። በጣም ያዝናል። ስራዎቼ ላይ ሳቸው ወንዶች ናቸው እምታቸው ናቸው በቃ እምታያሳብምሻል። እኔ አሁን ሞዴልም ብቻ ሳሉ ነው እሳት ተሸክመሽ ነው ምዞሪ እምታይ ነገር በቃ ማጠቃለና ግድ ይሄ ይጋብዝሻል ፍሩኝ ፍሩኝ ይላል።
ክብሮም ስዩም በአለ የስነ ጥበብ ትምህርት ቤት ውስጥ የሶስተኛ ዓመት ተማሪ ሲሆን ፍቅርታ አያና በስዕል እቃዎች ብትደገፍ የማደግ ተስፋ ያላት ናት ይላል።
አሁን ሰው እየሰራች ያለች ነው ወደ ፖርትሬት ለሚሄዱ ናቸው ፊገር ነገር ነው ኒው ኤክስፕሬሽኒዝም ይባል አለ የአሳሳብ ስታይል ነው እዚያ አይነት ነገር ግን ደግሞ ወደ አብስትራክት የሚሄድበት ነገር አለ እና ጌንቻል ባስካት የሚባል ጥቁር አሜሪካዊ ሰዓሊ እሱ ራሱን ያስተማረ አርቲስት ነበር እና ልክ ግን ራሱ ቢያስተምር በጣም አንገፋ እና ወጣት ሰዓሊ ነበር በጊዜ በአሜሪካ ላይ ማለት ነው። አሁን ከእሱ ጋር በቃ ይቀራረ ይገናኛል አሰራሯ ግን ደግሞ ትንሽ ድጋፍ ናንስ ብታገኝ ደግሞ ይበልጥ እኔ እንደማስበው መሆንም ያለበት ብዬ የማስበው ህይወቷ የአርት ውስጥ የነበረችበት ህይወት በስዕል አውጥታ ለህዝብ ሀሳብ ምትገልጽ ብዬ ነው ሀሳብ የሚሰነዘርኩለት። ትልቅ ነገር ነው። እሷም አልፋ የምታስበው በጣም ኦሪጂናል ክሩት ደስ የሚለ ህይወት ነው ብላ ግን ደግሞ ራስ ያስፈልገኛል መስራት ፈልጋለሁ ስላለች ፍላጎቷን አርቲስቱ ሁሉ ፍላጎቷን ተረጨም ድጋፍ አርጉላት እንዴት ሰራ ይህ ትልቅ ታሪክ ነው ማለት እሷ እንደዚህ በዚህ መልኩ ተሰራች ትልቅ ታሪክ ነው።
ፍቅርታ አያና የጥበብ ስራዎቿን ለማሳደግና ለህዝብ ለማብቃት አሁንም ቢሆን ደሞዟ በቂ ባለመሆኑ የቴክኒክና የግብአት ድጋፍን ትሻለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ፍቅርታ አያናን እንዲሁም ሳሊ ክብሩም ስዩምን ባልደረባይን ኤደን ገረመውንም። ቁም ነገር ስለን ጉዳይ ዮናታን በቀለ ብዙም ባልተለመደው እንጉዳይ የማብቀል ሥራ ውስጥ የተሰማራ ሽታኪ ብሎ የሰየመው ድርጅት መሥራች ነው። የዛሬ 9 ዓመት የሐዋሳ ዩኒቨርሲቲ የድኅረ ምረቃ ተማሪ በነበረበት ጊዜ የጠነሰሰው ሥራ ከእንጀራ በተጨማሪ በተለያዩ ዓለም ከተሞች እየተዟዟረ ልምድ የሚቀስምበትን ዕድልን ፈጥሮለታል። ሀብታሙ ስዩም ከዮናታን ጋር አጭር ቆይታ አድርጎ ስለ ሥራውና ስለ ውጣ ውረዱ አነጋግሮታል። ዮናታን አስቀድሞ አጀማመሩን ያጫውተናል።
ከሐዋሳ ዩኒቨርሲቲ ማስተርሴን የዛሬ 9 ዓመት እየተማርኩኝ እያለ እንደ አጋጣሚ ሆኖ ላብራቶሪ ላይ ቲሹ ካልቸር ሲሰራ አየሁኝ። ኖርማል በሆርቲካልቸር ማስተርሴን እየሰራሁ ነበር ያኔ፣ ግን መሽሩም ማይክሮኦርጋኒዝም እንደሆነ አላውቅም ነበር። ስለዚህ ይሄ ያስገረመኝ ጀምር በኋላ ላይ ሳነብ ግን ኢትዮጵያ በሚሊዮን የሚቆጠር ዶላር ኢንቨስት አድርጋ መሽሩም እንደምታስመጣ ከትንሹ ፔኒሲሊን ጀምሮ በጣም ትላልቅ የምንላቸው የካንሰር መድኃኒቶች ከመሽሩም እንደሚዘጋጁ፣ አትክልትም እንስሳም ያለው የኒውትሪየንት ኮንቴንት ከማንም ጋር መሽሩም እንደሚበልጥ፣ እንዲሁም ስጋ ማለቱ በተለይ የስጋ አፉ ውስጥ ያለው ኢንዛይም ስጋንና መሽሩም የሚለየው አንድ መሆኑ፣ ስለዚህ አሰራሩ ተስተካክሎ ኮምፕሊትሊ ስጋን ሰብስቲቱት ማድረግ መቻሉ፣ ካንሰር ታማሚዎች በጣም የሚመከር መሆኑን ከለ ፕሬዠር ላለባቸው ኮሌስትሮል ነው። እነዚህን ሳይ ፋይናት መሽሩምን ለምን አናመርተ አላመርተውም ወደሚለው ስሜት ገባው። ትምህርቴን ማስተርሴን ሪሰርቺን ተርቴ ግን ፕሬዘንት ሳላረግ ተከራይቼ ለመጀመር ፈለግ። ይሄ ነው የጀመርኩበት ሁኔታ።
በእንጉዳይ ማብቀል ስራ የሚሰማሩ ሰዎች ያን ያክል የበዙ እንዳልሆኑ ይነገራል። ይሄ የሆነበት ምክንያቱ ምንድን ነው? ስራው ልፋት ያለው ነው ወይንስ ኢትዮጵያ የአየር ሁኔታዋ ለዚህ ምርት ምቹ አይደለም?
በጣም የሚገርምህ ኖርማሊ በጣም የተለያዩ ሀገራት ላይ ያሉ እንጉዳይ ማምረቻዎችን ጎብኝቻለሁ። እናንተም በኦልሞስት 30 ከተሞች ላይ አሜሪካን አይቻቸዋለሁ ማምረቻዎችን። ግን የሚገርመው ሙሉ ለሙሉ ኤሌክትሪካል ሲስተም አድርገው የሚጠቀሙት በጣም ትላልቅ ኤሌክትሪክ የሚጠቀሙት የአዲስ አበባና ዙሪያ ነው ቴምፕሬቸር ፎርም ለማድረግ ነው። እንዲሁም ያለውን የአየር ሁኔታ ማለት ነው። ፖቴንሻል አለን መሹምን በቀላሉ ግሮ በፕሮዳክሽን ሲስተሙ ላይ መደባበቅ አለ። ውጭ ሀገርም ይደብቀዋል። ሰው ቢዝነሱ አሁን ላይ ገና ወደ ኤክስፖርት ተነስቶ ነው። አሁን ኦልሞስት ወደ 50 ቢሊዮን ዶላር የሚንቀሳቀስበት ሰው እነዚህ ካምፓኒዎች እጅግ ትልቅ ምርት ያመርታሉ። ግን መሹም በቀላሉ የሚመረት ስለሆነ አብዛኛውን ጊዜ የቴክኖሎጂ እና የአመራረት አደባበቅ መደበቅ እንዲሁም ፐብሊሽ የሚሆኑትም ላይ በጣም የትልቅ አይነት አሰራር የመልቀቅ እና ግራ የማጋባት ሁኔታ አለ። ተመሳሳይ ነው። ሰርች ያኔ ካየሁት በኋላ ወደ ማንበቱ ስገባ በጣም ብዙ ጊዜ ፌል አድርጌ ነበር። መደባበቁ ስላለ ማንም ሊያሳይ ፈቃደኛ አልነበረም። ሁለተኛው በመሹም ላይ ያለው የዘር ችግር ነው። እንግዲህ እንደምታውቀው ኬንያና ኡጋንዳ፣ ታንዛኒያም ወደ ማምረቱ በስፋት ለመግባት እየሰሩ ነው። ግን አብዛኛውን ጊዜ ከቻይና ነው ኢምፖርት የሚደረገው ዘሩ። ኢትዮጵያ ውስጥ ደግሞ ከቻይና ዘር ኢምፖርት ከተደረገ ግድ በአግሪካልቸር ሴንተር ሰርች ሴንተር ማለት አለበት። ሰው ጥሩ አይደለም። ግን ቲሹ ካልቸር መስራት የሚያስችል ቴክኖሎጂ ያላቸው የተወሰኑ ኢንስቲትዩሽኖች ነበሩ። ሰው እንዲሁ ግን አብዛኛዎቹ ነገር ሞዲፋይ ተደርጎ ማምረት እንችል ነበር እንሳም ነበር። ሰው ይሄ ቬሪ ቢግ ቻሌንጅ ነው። አሁን ላይ ምናልባት ይሄ ነገር በተለይ የዩኒቨርሲቲ ፋውንዴሽን እና ኮድ ፋሚሊ ፋውንዴሽን የአይዋ ከዩኒቨርሲቲ ኦፍ አይዋን ጨምሮ ባደረጉልን ነገር ይሄ የላብራቶሪውን ቆንጆ ተደርጎ ኢቨን ከኡጋንዳን ዘር ከኛ የሚወስድበትን አይነት ማድረግ የቻልንበት ጊዜ ላይ ደርሰናል። ግን ከዚህ በፊት የነበሩት እነዚህ ትላልቅ ችግሮች ናቸው። ሌላው በጣም ሰው መሽሩም በጣም ሾርት ላይፍ ትንሽ ነው። ሰው ቶሎ ወደ ማርኬት መሄድ አለበት። ማርኬትን ሄደ በኋላ በፎም ነው መታሸግ አለበት። እንደገና ደግሞ ሂሚዲቲ ሜንቴን የሚያደርግ ፍሪጅስ መቀመጥ አለበት የቀናት እድሜ እንዲኖረው። ድራይ ከሆነ በኋላ ህብረተሰባችን ያንን መጠቀም ብዙ አለበን። ስለዚህ ይህም አንዱ ሌላው ቻሌንጅ ነበር። ስለዚህ እነዚህ መሰረታዊ የነበሩት በእንግዳይ ላይ ችግሮች ነበሩ።
ዮናታን፣ ከሁለት ዓመት በፊት ይመስለኛል እዚህ ዋሽንግተን ዲሲ በተዘጋጀው ያሊ በሚሰኘው የወጣት አፍሪካዊ መሪዎች መርሃ ግብር ተሳታፊ ነበርክ። ከዚያ ያገኘኸው ልምድና እውቀት በስራህ ላይ እንዴት እያዋልከው ነው?
በጣም ኖርማሊ ማንዴላ ዋሽንግተን ፌሎውሺፕ በጣም የፕሮፌሽናል ታሪክ እንደገና ደግሞ የቢዝነሱንም እንደ ካምፓኒ የለወጠ ሂደት ነው። ስለዚህ ማንዴላ በጣም እጅግ የረዱን በአፍሪካ ላይ ያሉ ወጣት የቢዝነስ መሪዎችን በተለይ ሌሎችን መገናኘት የቻልኩበት ነው። እንግዲህ በዚህም የተነሳ አሁን ላይ የተለያዩ ሀገራት ኖርማል የመሹም ምርቶችን ጨምሮ በአፍሪካ ሀገራት ለመላክ የምንችልባቸውን ስራዎች መስራት ያስቻለኝ አንዱ ነው። ሌላው ደግሞ ከአሜሪካ ኢንስቲትዩሽኖች ጋር አሁን ለምሳሌ ከዛያበኩበት ዩኒቨርሲቲ ኦፍ አይዋ ቢዝነስ ሊደርሽፕ እዛ ላይ መማር ችያለሁ። እንደገና ደግሞ ፓፓጆን በኢንተርፕሪነርሺፕ መመረቅ ችያለሁ። ግን ከዛ በተጨማሪ ግን አሁን ራሱ ኮቪድ ራሱ እንደዚህ ችግር በሆነበት ጊዜ ከአምስት የተመራቂ ተማሪዎች ኢንተርንሺፕ እኔ ያ ሊሰሩ ችለዋል። በዚህም እኔ በተለይ አሜሪካ ማርኬት ላይ ኤክስፖርት የማድረግበት ምርቶችን ማስታወቅ የሚችልበት እንደገና እዛ ካሉ አምራቾች ጋር አንድ ላይ ኮላቦሬት አድርገን መስራት የምንችልበትን ነገር እንዲሁም የተለያዩ መሹም እንዴት ኢትዮጵያ ተጠቃሚ ልትሆንበት የምትችልበትን መንገድ ጥናት ሲያደርጉ ቆይተዋል። ስለዚህ ለሀገሬ ምን መሆን ችሏል? ቬንቸር ስኩል አይዋ ዩኒቨርሲቲ ኢትዮጵያ መጥቶ ወጣት ሴት ኢንተርፕሪነሮችን የሚያሰለጥንበትን ነገር ከሀዋሳ ዩኒቨርሲቲ እና አዳማ ዩኒቨርሲቲ ላይ አሁን ከአንድ ወር በኋላ የሚዘመር ነገርን ኖርማል ይሄ ከ200 ተወዳዳሪዎች ሊያሸነፍ የቻለበት ፕሮጀክት ነው። በዚሁ ማንዴላ ዋሽንግተን ከፈጠረልኝ ኮኔክሽን ነው። ሌላው ከዩኤስ ኤድ ሲቲ ፋውንዴሽን እና ዩኤስ ኤድስ ዩናይትድ ስቴትስ አፍሪካ ዲቨሎፕመንት ፈንድ ከዋሽንግተን ማንዴላ ከተሳተፉ እና እንዲህ ከአፍሪካ 46 ትላልቅ ተስፋ ሰጪ ፕሮጀክቶች ካወጣው ውድድር እዛ ላይ ከነበረው ውድድር ኦልሞስት ከአፍሪካ ከተመረጡት 46 አንዱ መሆን ችያለሁ። ከኢትዮጵያ በእርግጥ ብቸኛው ነኝ። ይሄ በተለይ ይሄ ውድድር ኦልሞስት የኔን ድርጅት ኢንዱስትሪ ኢንዱስትሪ በኢትዮጵያ ላይ ትልቅ ሊቀይር የቻለ እድል ነው። ሌላው ብዙ ካምፓኒዎችን ማየት ችለናል። ይህም ደግሞ ትልቅ ህልም እንዲኖረኝ አድርጓል። ለምሳሌ እነ ቦይንግን ስጎበኝ፣ ጆን ኤንድ ጆንሰን ማምረቻዎችን ስጎበኝ፣ እነ ናሳን ስጎበኝ፣ እነ ሱካን ስጎበኝ ይሄ ኦልሞስት ምን ያህል አሜሪካ ሄዳለች ግን እኛም ከሰራን ምን ያህል መቀየር እንችላለን የሚለውን በተለይ በጣም ትልቅ ስንቅ ሰንቄ ኢትዮጵያ ተመልሼ እንዲሰራ እያደረገኝ አንድ ነገር ነው። ኦፍኮርስ በትንሽ ሌቭል ላይ ግን መድረስ እንችላለን የሚለውን እምነት እንዲኖረኝ ያስችለኛል። ስለዚህ በሁሉም አንግል የማንዴላ ዋሽንግተን ፌሎው ትልቅ ለውጥ አምጥቶልኛል።
በዚህ ስራ ውስጥ ጥቂት ዓመታትን አሳልፈሃል። ንግዱ እንዴት እየሄደ ነው? የእንጉዳይ ምርቱ በአሁኑ ሰዓት የአንተና የአጋሮችህ የወደፊት እቅድስ ምንድን ነው?
በአንድ ሺህ ብር ተከራይቼ ነው በብሮ ይከተ የጀመርኩት ባላለቅ ህንፃ ላይ። አሁን ላይ እንግዲህ ትሬኒንግ ሴንተር አለን። ስለዚህ መሽሩም ላይ ማሰልጠን ችለናል። በጣም ቆንጆ የሆነ ላብራቶሪ ኢቨን ለምስራቅ አፍሪካዎችን መላክ የሚያስችል ዲቨሎፕ ማድረግ ችለናል። ሪሰርቾችንም እየሰራን ነው። ተሻሻሉ ዝርያዎችን ማውጣት የቻልንበት ሁኔታ ነው ያለው። ከዚህ ውጪ ፕሮዳክሽኑ ላይ 300 በሚል ፕሮጀክት 300 ብቁ አምራቾችን በኢትዮጵያ ውስጥ ለመገንባት እነዚህም ብቁ አምራቾች አትሊስት 20 አምራቾችን እየተከታተሉ ምርቱን ኮሌክት አድርጎ በዚህ 8 ወር ከ3000 እስከ 6000 አምራቾችን ኢትዮጵያ ውስጥ ፎርም ለማድረግ እየተንቀሳቀስን ያለ ነው። ከዚህ ውጪ ቀደም እንደኩ ቻሌንጅ የነበረው ፍሬሽ መሽሩም አይቆይም። ድራይ ሆኖና ፕሮሰስድ ሆኖ ወደ ተለያዩ ምርቶች አሁን በኤክስፖርት ማርኬት ትልቅ ገበያ ያገኘንበት የመሽሩም ቡና አለ። ስለዚህ የቡናን በጣም ኒትሪሽናል ዊች አድርጎ እንደገና ደግሞ የማነቃቃቱንም ኃይል ጨምሮ ግን በጣም ኒትሪሽናል በውጭ በሆነ መልኩ የሚያቀርብ ነው። ሰው የመሽሩም ፕሮሰስ ሆኖ አበትንም እንደገና ኢትዮጵያ ደግሞ ለተጠቃሚዎች የሚደርስበትንም ነገር እያየን ነው። ሌላው ትልቁ እየሰራንበት ያለ ነው የፋሲካ ጾም እንዲሁም የገና ጾም በመሽሩም ነው። ስለዚህ ከተለያዩ